bula am sagantafan amara tuttifuf
The Voice of America
Yih ya America Dims radio tabya new በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 12 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
የለምጽ መስራቀኑ እንግዲህ በሰኔ 14 ቀን ይሆናል ብለን ነው በእኛ በኩል የምንጠብቀው። ይሄንን ስናደርግ ግን ሙሉ ለሙሉ የመራጮች ምዝገባ ያለ ምንም ችግር የተከናወነባቸውና በሁሉም መጫክሎች የተከናወነባቸው ቦታዎች ላይ ሰኔ 14 ላይ የለምጽ መስራቀኑ ይካሄዳል። እሱ ምንም አከራካሪ አይደለም፣ ምንም ጥያቄ የለውም።
መጪውን 6ኛውን ሀገራዊ ምርጫ መራዘሙን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ወይዘሪ ሶሪያና ሽመልስ ከሰጡት መግለጫ ላይ የተቀነጨበ ነው ያስደምጥናችሁ። ሙሉን በአብይ ርዕስ ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ብርሃን ኃይሉ ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ 94.3 ላይ እንገኛለን። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። የ6ኛው ጠቅላላ ምርጫ የድምጽ መስጫ ቀን ሰኔ 14 ቀን እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ የኮሙኒኬሽንስ አማካሪ ሶሊያና ሽመልስ በሰጡት መግለጫ ምርጫው ሙሉ ለሙሉ የመራጮች ምዝገባ በተካሄደባቸው አካባቢዎች ሰኔ 14 ቀን 2013 ዓመተ ምህረት እንደሚካሄድ አስታውቀዋል። የመራጮች ምዝገባ ያልተከናወነባቸው፣ አቤቱታ የቀረበባቸውና ቦርዱ የምዝገባ ሂደቱ ወጥነት ይጎላዋል ባላቸው አካባቢዎች ውሳኔ የሚሹ በመሆናቸው በተጠቀሰው ቀን እንደማይካሄድም አክለው ገልጸዋል። ከነዚህም መካከል በሶማሌ ክልል፣ በሐረሪ ክልል፣ በመተከል ዞን እና ሌሎችም የጸጥታ ችግር ባለባቸው አካባቢዎች በተጠቀሰው ቀን የድምጽ አሰጣጥ የማይካሄድ መሆኑንም ጠቅሰዋል። የድምጽ መስጫ ቀን የተራዘመው በእለቱ የሚያስፈልጉ የምርጫ አስፈጻሚዎችን ለመመልመልና ስልጠና ለመስጠት እንዲሁም ለድምጽ መስጫ የሚያስፈልጉ ቁሳቁስ ለመላክ መሆኑንም የምርጫ ቦርድ የኮሙኒኬሽንስ አማካሪዋ ዘርዝረዋል። ከአዲስ አበባ ዝርዝሩን የያዘ ዘገባ ይኖረናል። የግብጽ የውጭ ጉዳይ ሚኒስትር ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት የግብጽ ፍላጎት ላይ ተጽዕኖ እንደማያሳድር መግለጻቸው ጥሩ ጅማሮና የኢትዮጵያን አቋም የሚደግፍ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። አምባሳደር ዲና ዛሬ በሰጡት መግለጫ የውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ገለጻ ግብጽ በህዳሴ ግድብ የውሃ ሙሌት ዙሪያ ቀደም ሲል ታራምድ የነበረውን አቋም በመቀየር ኢትዮጵያ የምታራምደውን አቋም ወደሚደግፍ ሐሳብ መሸጋገሯን የሚያመላክት መሆኑን ጠቅሰዋል። በኢትዮጵያ ሉዓላዊነትና የውስጥ ጉዳይ ላይ በተለያየ መልኩ ጣልቃ ገብነት እየተደረገ ነው ያሉት አምባሳደር ዲና ሙፍቲ ኢትዮጵያ የህዳሴ ግድቡን የውሃ ሙሌት አታካሂድም በሚል የተለያዩ ጫናዎች ሲደረጉ መቆየታቸውንና አሁን ላይ እነዚያ ጫናዎች እየቀነሱ መምጣታቸውን ተናግረዋል። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት የግብጽ ፍላጎት ላይ አሉታዊ ተጽዕኖ እንደማይኖረው እንተማመናለን ያሉት የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ግብጽ በአስዋን ግድብ ያላትን የውሃ ክምችት መተማመን እንደፈጠረላት ተናግረዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት በአፍሪካ ህብረት ከሚመራው የሶስትዮሽ ውይይትና ከአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ጋር በተያያዙ ጉዳዮች ላይ ከአንድ የቴሌቪዥን ጣቢያ ጋር ባደረጉት ውይይት ላይ መሆኑን ግብጽ ኢንዲፔንደንት ጋዜጣን የጠቀሰው የአገር ውስጥ የዜና ማሰራጫ ዘገባ ጠቁሟል። ግብጽ ኢትዮጵያ የመጀመሪያውን ዙር የውሃ ሙሌት ከማከናወኗ በፊት ጀምሮ ሙሌቱ የውሃ እጥረት እንዲከሰት ያደርግብኛል በሚል ሂደቱን ስትቃወም ቆይታለች። አሁንም ኢትዮጵያ ሁለተኛ ዙር የውሃ ሙሌት ከማከናወኗ በፊት በተለያዩ መንገዶችና ውይይቶች ተመሳሳይ ቅሬታ ስታቀርብ መቆየቷ የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እስራኤልና ሐማስ ባስቸኳይ ተኩስ እንዲያቆሙ ጥሪ አቀረቡ። በግጭቱ የሚገደሉት ሰዎችና በንብረት ላይ የሚደርሰው ውድመት ተባብሷል። በአረብ ሀገሮችና በሙስሊም ሀገሮች ጥያቄ ዛሬ በተከፈተው የመንግስታቱ ድርጅት ጠቅላላ ጉባኤ አስቸኳይ ስብሰባ ላይ ዋና ጸሐፊው ባሰሙት ንግግር ከሁሉም በላይ ደጋግሜ የምማጸነው ሁለቱ ወገኖች ባስቸኳይ ተኩስ አቁም እንዲያደርጉ ነው ብለዋል። ከቁጥጥር ውጪ የሚሆን ድንበር ተሻጋሪ የጸጥታና የሰብአዊ ሁኔታ ቀውስ እንዳይፈጠር ለመከላከል ግጭቱ ባስቸኳይ መብረድ ይኖርበታል ያሉት ዋና ጸሐፊው ጦርነትም ቢሆን ህግ አለው፣ በመጀመሪያ ደረጃ የሲቪሎች ደህንነት መጠበቅ አለበት ሲሉ አሳስበዋል። በምድር ላይ ገሃነመ እሳት ካለ እሱ ዛሬ የጋዛ ህጻናት ያሉበት ሁኔታ ነው ያሉት የመንግስታቱ ድርጅት ዋና ጸሐፊ ዓለም አቀፉ ማህበረሰብ ሁለቱን ወገኖች ወደ ኋላ ተመልሰው እና ሁለት ሀገሮች ጎን ለጎን የሚኖሩበትን ብቸኛ የሰላም አማራጭ ለማንቀሳቀስ እንዲሰሩ ያግዛቸው ዘንድ ጥሪ አቅርበዋል። ቁጥራቸው ወደ 12 የሚሆን የውጭ ጉዳይ ሚኒስትሮች በጉባኤው ላይ ለመገኘት ወደ ኒውዮርክ የተጓዙ ሲሆን የኮሮና ቫይረስ ዓለም አቀፍ ወረርሽኝ ከተከሰተ ወዲህ ከፍተኛ ባለስልጣናት ባሉበት ደረጃ በአካል ስብሰባ ሲደረግ ይሄ የመጀመሪያ ጊዜ ነው። ዲፕሎማቶቹ እየተወያዩ ባሉበት በዛሬው ዕለትም ታዲያ ሁለቱ ወገኖች ድንበር ተሻጋሪ ጥቃቶች ያካሄዱ ሲሆን የእስራኤል አውሮፕላኖች ጋዛ ከተማን እንዲሁም ዴር አልባላህና ሃን ዩኒስ ከተሞችን በቦምብ ደብድበዋል። የጀርመን የውጭ ጉዳይ ሚኒስትር ሃይኮ ማስ የእስራኤልንና የፍልስጤምን ባለስልጣናት ለማነጋገር ወደ አካባቢው መጓዛቸውም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁ ሀገራቸው ጋዛ ላይ የምታደርሰውን የቦምብ ድብደባ በእጅጉ እንድትቀንስ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ያቀረቡላቸውን ጥሪ ውድቅ አድርገዋል። ግባችንን እስከምንመታ እንቀጥላለን ነው ያሉት ጠቅላይ ሚኒስትሩ። ኔታንያሁ ባወጡት መግለጫ የአሜሪካ ፕሬዚደንት ስለሚሰጡን ድጋፍ በእጅጉ አመሰግናቸዋለሁ፣ ይሁን እንጂ እስራኤል ለእናንተ ለዜጎቿ ሰላምና ጸጥታ እስከሚመለስ ወደፊት ትገፋለች ሲሉ መግለጫ አውጥተዋል። እስከ ትናንት ረቡዕ ማታ ድረስ በግጭቱ የተገደሉት ሰዎች ቁጥር ጋዛ ውስጥ 227 እንደደረሰ የጋዛ የጤና ባለስልጣናት አስታውቀዋል። እስራኤል በበኩሏ 12 ሰዎች እንደተገደሉባት ገልጻለች። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን የእስራኤሉን አቻቸውን ቤኒ ጋትስን ትናንት ለሁለተኛ ጊዜ ማነጋገራቸውን የሚኒስቴሩ መግለጫ አስታውቋል። ሚኒስትር ሎይድ ኦስተን እስራኤል ራሷን ከጥቃት የመከላከል መብት እንዳላት በድጋሚ አረጋግጠው የንጹሃን ሕይወት መጥፋትም በእጅጉ የሚያሳስብ መሆኑን ለእስራኤሉ አቻቸው በድጋሚ መግለጻቸውን የሚኒስቴሩ ቃል አቀባይ አመልክተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በፋይዘር እና በጀርመኑ ባዮንቴክ ኩባንያ የተሰራው የኮቪድ-19 መከላከያ ክትባት ቀደም ብሎ መቀመጥ አለበት ከተባለው ቅዝቃዜ መጠን ከፍ በሚል የሙቀት ደረጃ ረዘም ላለ ጊዜ መቀመጥ የሚችል መሆኑን የዩናይትድ ስቴትስ የፌዴራሉ መንግስት የምግብና የመድኃኒት አስተዳደር FDA አስታወቀ። ድርጅቱ ትናንት ባወጣው መግለጫ ባለ ሁለት ጊዜ የሚሰጠው የፋይዘሩ ክትባት በረዶ ውስጥ ደርቆ ከተቀመጠበት ወጥቶ ወደ ፈሳሽነት ከተቀየረ በኋላ በመደበኛ ማቀዝቀዣ ወይም ፍሪጅ ውስጥ ከ2 እስከ 8 ዲግሪ ሴልሺየስ ባለ ሁኔታ ቀደም ብሎ እንደተባለው ለአምስት ቀን ያህል ብቻ ሳይሆን እስከ አንድ ወር ድረስ ሊቀመጥ እንደሚችል ገልጿል። የዩናይትድ ስቴትሱ የመድኃኒት አስተዳደር መስሪያ ቤት ክትባቱ ስራ ላይ እንዲውል ባለፈው ታህሳስ ወር ፈቃድ በሰጠበት ጊዜ ከዜሮ በታች በ80 ዲግሪ ሴልሺየስ ከባድ ቅዝቃዜ መቀመጥ አለበት ብሎ ትዕዛዝ ሰጥቶ እንደነበረ ይታወሳል። የአውሮፓ ህብረት የመድኃኒት ቁጥጥር ድርጅትም ባለፈው ሳምንት እንዲሁ ተመሳሳይ ምክረ ሐሳብ አውጥቷል። በሌላ ዜና የዩናይትድ ስቴትሱ ዋናው የተላላፊ በሽታዎች አዋቂና የፕሬዝደንት ጆ ባይደን ዋና የሕክምና ጉዳዮች አማካሪው ዶክተር አንቶኒ ፋውቺ የኮቪድ-19 ክትባት ወስደው ያጠናቀቁ ሰዎች በአንድ አመት ውስጥ ተጨማሪ ማጠናከሪያ እንደገና መከተብ ሊያስፈልጋቸው እንደሚችል ገለጹ። መጀመሪያ የሚወሰድ ወይም የመጀመሪያ ክትባት ለእድሜ ልክ የሚከላከል ባለመሆኑ ነው ብለዋል ፋውቺ። አይስላንድ ዋና ከተማ ሬኬቪክ ውስጥ እየተካሄደ ያለው የአርክቲክ ካውንስል አባል ሀገሮች የሚኒስትሮች ጉባኤ በአየር ንብረት ለውጥና የቀጣናውን መንግስታት ትብብር በተመለከቱ እንዲሁም በሌሎች ጉዳዮች ላይ አትኩሮ እየተነጋገረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዛሬው ስብሰባ ከመጀመሩ አስቀድመው በሰጡት ቃል ለአየር ንብረት ቀውስ መፍትሄ ለመፈለግና የአርክቲክ አካባቢ ሰላማዊነቱ እንዲቀጥል በምክር ቤቱ አማካይነት ለምናደርገው ዓለም አቀፍ ትብብር ትልቅ ቦታ እንሰጣለን ብለዋል። የውጭ ጉዳይ ሚኒስትሩ በዚሁ ሳምንት ቀደም ብሎም ዓለም አቀፉ ማህበረሰብ አርክቲክን ወታደራዊ ቀጣና ከማድረግ እንዲቆጠብ አሳስበዋል። ሩሲያ አርክቲክ ላይ የምታነሳው የባህር ክልል ይገባኛል እርምጃ ህገወጥ ነው ብለዋል ብሊንከን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ምዕራባውያን ሀገሮች አርክቲክ ላይ የይገባኛል ጥያቄ ማንሳት የለባቸውም ብለው የቀጣናውን ደህንነት የማስከበር ኃላፊነት የሩሲያ ፋንታ ነው ማለታቸው ተጠቅሷል። ከአርክቲክ ምክር ቤት የሚኒስትሮች ጉባኤ ጎን የውጭ ጉዳይ ሚኒስትሮች ብሊንከንና ላቭሮቭ ትናንት ያደረጉት ውይይት ትልቅ ትኩረት ስቧል። ሁለቱ ሚኒስትሮች በአካል ተገናኝተው ሲነጋገሩ የመጀመሪያ ጊዜያቸው ነው። ውይይታቸው ቀደም ብሎ ከተጠበቀው ረዘም ያለ ጊዜ 1 ሰዓት ከ45 ደቂቃ የወሰደ መሆኑ ተነግሯል። በመጨረሻም የስፖርት ዜናዎችን ሀብታሙ ስዩም ይዞ ቀርቧል።
አመሰግናለሁ ቆንጂት። በሩዋንዳ ኪጋሊ በመካሄድ ላይ ያለው የአፍሪካ ቅርጫት ኳስ ሊግ ለአምስተኛ ቀን ቀጥሏል። ትናንት አመሻሹን በተደረገ ጨዋታ የሞዛምቢኩ ፌሮቪያሪዮ ዲማፑቶ የሴኔጋሉን ስፖርቲቭ ዴስ ዲዋኔዝን 88-74 አሸንፏል። የአንጎላው አትሌቲኮ ፔትሮሊዮስ ዲ ሉዋንዳ የማሊው ፎርስ አርምስ ኢትፖሊስን 66-64 በሆነ ጠባብ ነጥብ ዛሬ ቀደም ብሎ በተካሄደ ጨዋታ ላይ አሸንፏል። የዘገባ እስከተጠናቀረበት ሰዓት በመካሄድ ላይ ባለ ሌላ ጨዋታ የቱኒዚያው ሞናስታይሪን የናይጄሪያው ሪቨርስ ሆፐርስን 11-3 በሆነ ነጥብ እየመራ ይገኛል። አንድ አጭር ዜና እናክል። አሜሪካዊው የአጭር ርቀት የኦሎምፒክ ባለድልና የለውጥ አቀንቃኝ ሊ ኢቫንስ በ74 ዓመቱ ትናንት ከዚህ ዓለም በሞት መለየቱ ተሰምቷል። ሊ ኢቫንስ በ1968 የጎረጎሳውያኑ ዘመን በተደረገው የሜክሲኮ ኦሎምፒክ ላይ የዓለም 400 ሜትር ክብረ ወሰንን ሰብረዋል። ይህንን ክብሩን ለ20 ዓመታት ይነጠቀው አልነበረም። በዚሁ ኦሎምፒክ ላይ በ4-400 የዱላ ቅብብል ውድድር ተጨማሪ ወርቅ ተሸልሟል። ሊ ኢቫንስ የጥቁር ኃይል እንቅስቃሴ የሚባለውን በዩናይትድ ስቴትስና በውጭ ሀገራት ያሉ የዘር መድሎዎችን የሚቃወም የኦሎምፒክ የሰብአዊ መብት መርሃ ግብር ዋነኛ አቀንቃኝም ነበረ። እንደ ቡድን አጋሮቹ ቶሚ ስሚዝ እና ጆን ካርሎስ ሁሉ ሽልማት በሚቀበልበት ሰዓት ተቃውሞውን ለማሳየት ብላክ ፓንተር የሚባለው የጥቁሮች ተገዳዳሪ ተቋም መታወቂያ የሆነውን ጥቁር ኮፍያ ለብሶ ታይተዋል። ሊ ኢቫንስ በሀገራት ውስጥ አትሌቶችንም አሰልጥኗል። ዘገባው የሮይተርስ ነው።
ሀብታሙ ስዩምን እናመሰግናለን። ለምሽቱ የተሰናዱት ዜናዎች በዚሁ ይጠናቀቃሉ። መልካም ምሽት።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 12 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። ከዚህ በተጨማሪ በአሃዱ ራዲዮ 94.3 ላይ ከሰኞ እስከ አርብ ከምሽቱ 3 ሰዓት እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የተራዘመው 6ኛው ሀገራዊ ምርጫ ድምጽ መስጫ ቀን በመጪው ሰኔ 15 2013 ዓ.ም እንዲካሄድ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምርጫ ሂደቱ የመራጮች ምዝገባ በተጠናቀቀባቸው ቦታዎች ብቻ እንደሚካሄድም ቦርዱ ገልጿል። እስካሁን የመራጮች ምዝገባ ያልተከናወነባቸው፣ አቤቱታ የቀረበባቸው የምርጫ ክልሎችና ወጥነት ይጎድላቸዋል የተባሉ አካባቢዎች ውሳኔ ስለሚያስፈልጋቸው በተጠቀሰው ቀን ምርጫ አይካሄድባቸውም ብሏል ቦርዱ። የዛሬው መግለጫ የተከታተለችው ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
ግንቦት 28 2013 ዓ.ም ለማካሄድ ታስቦ የነበረው ምርጫ ተራዝሞ ሰኔ 14 2013 ዓ.ም እንዲካሄድ ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ዳይሬክተር ሶሊያና ሽመልስ ይሄንን ነው የገለጹት።
የድምጽ መስጫ ቀኑ እንግዲህ በሰኔ 14 ቀን ይሆናል ብለን ነው በእኛ በኩል የምንጠብቀው። ይሄንን ስናደርግ ግን ሙሉ ለሙሉ የመራጮች ምዝገባ ያለምንም ችግር የተከናወነባቸውና በሁሉ ምርጫ ክልሎች ላይ የተከናወነባቸው ቦታዎች ላይ ሰኔ 14 ላይ የድምጽ መስጫ ተካሂዶ
አንዳንድ አካባቢዎች የማጠናቀቁ የምርጫ አስፈጻሚዎች ቁጥር እንዲጨመርና የምርጫ አስፈጻሚዎችን ለማሰልጠን መሆኑንም ዳይሬክተሯ ተናግሯል። ሶሊያና ሽመልስ እንደገለጹት ከመራጮች ምዝገባ ጋር ተያይዞ አቤቱታ የተነሳባቸውና ምዝገባውን ዘግተው የጀመሩና ያላጠናቀቁ የምርጫ ክልሎችና ጣቢያዎች ላይ ግን ምርጫው ሰኔ 14 አይካሄድም ብለዋል።
የመራጮች ምዝገባ ሂደት በጣም አቤቱታ የቀረበባቸው ኮንቴስት የተደረገባቸው ቦታዎች ላይ የድምጽ አሰጣጥ ሂደቱ አይከናወንም። ምክንያቱም የመራጮች ምዝገባ ላይ ያለው አቤቱታና ኮንቴስት የተደረገው ነገር ማጠናቀቅ ስላለበት ማለት ነው። ስለዚህ ምሳሌ ብንወስድ፣ ለምሳሌ በሶማሌ ክልል በሰባት ምርጫ ክልሎች የመራጮች ምዝገባ ሂደት ላይ አቤቱታ ቀርቦ ማጣራት እየተደረገ ነው በቦርዱ በኩል እነዚህ በሚካሄድ ባቸው ቦታዎች ላይ የመራጮች ምዝገባ ሂደቱ ተጠንቶ ትክክል ነው፣ ድምጽ መስጠት ይቻላል ወይም ደግሞ ድምጽ መስጠት አይቻልም የሚባለው ነገር እስካልተወሰነ ድረስ በሰኔ 14 ቀናችን ውስጥ መካተትና ለመካተታቸውን አናውቅም ማለት ነው። በሌሎች ቦታዎችም ለምሳሌ የጸጥታ ችግር የነበረባቸው ቦታዎች የነበሩ የተለያዩ አቤቱታዎች በተለያየ ሁኔታ የቀረበባቸው ካሉ የመራጮች ምዝገባ መዝገቡ ትክክል አይደለም ከተባለ እነሱም በዚህ ውስጥ አይካተቱም። ሌላኛው በዚህ ውስጥ የማይካተተው ለምሳሌ የሚባሉ ቦታዎች ላይ አንደኛው የመራጮች ምዝገባ እስካሁን ያልተጀመረበት መተከል ዞን የድምጽ መስጫ ቀን ሰኔ 14 ላይ ማካሄድ የማይቻልበት ቦታ ነው ማለት ነው። ምክንያቱም የመራጮች ምዝገባ ሙሉ ለሙሉ አልተጀመረም።
የሀገራዊ የምርጫ ውጤት የማሳወቅ ሂደት የሚከናወንበት ሁኔታ በተመለከተም ዳይሬክተሯ ማብራሪያ ሰጥቷል።
አንደኛው ነገር የሚሆነው ከመንግስት ምስረታ ጊዜ ሰሌዳ በፊት ሁሉንም ምርጫዎች ማጠናቀቅ አለብን እናጠናቀቃለን ብለን እናስባለን። ይታወቃል መንግስት መቼ እንደሚመሰረት። ስለዚህ ከዛ ፊት ያሉ የምርጫ ውጤቶች ጋር የተገናኙ ነገሮችን እናጠናቀቃለን ብለን እናስባለን። ዋናው ትልቁ እሱ ነው። ከዛ ውጭ ግን ያለ ሁለተኛው ደግሞ የሚሆን አሁንም ራሱ ባሉት የተወሰኑ ቦታዎች ናቸው እንጂ ሂሬን ጊዜ ለምሳሌ ሶማሌ ክልል የመራጮች ምዝገባ ኢሹ ያለባቸው፣ የሀረሪ ክልል እንደገና የመራጮች ምዝገባ እና መምረጥ ያለባቸው የለባቸው የሚለው ፍርድ ቤት ጉዳይም ያለበት አለ። አንዳንድ ቦታዎች ደግሞ የተለያዩ ምክንያቶች የተነሳ ወይ የመራጮች ምዝገባ በትክክል ያልተካሄደባቸው እስካሁን ድረስ ወይም ደግሞ የመራጮች ምዝገባ ኮንቴስት የተደረጉ ቦታዎች የምንላቸዋሉ፣ ግን እንደምራቸው ከመንግስት ምስረታን ሊያግዱ የሚችሉ ብዙ ኮንስቲቱንሲዎች አይደሉም። ግን ደግሞ እሱም ብቻም ሳይሆን ከመንግስት ምስረታ የጊዜ ገደብ በፊት የምርጫ ሂደቶቹ በአጠቃላይ የሚጠናቀቁበት ሁኔታ ይኖራል ብለን የምናስበው በዛ መልኩም ነው። አይተ ነው እየሰራ ነው ያለው ማለት ነው።
ሶሊያና አክለው ምርጫ ቦርድ ምርጫውን በአንድ ቀን ማካሄድ እንዲቻል እየሰራ መሆኑን አስረድቷል። ተጨማሪ የምርጫ አስፈጻሚ ቁጥር ለመጨመር መወሰኑንም ተናግሯል። በተጨማሪም የምርጫ አስፈጻሚዎች ከምርጫና ከውጤት ቆጠራ እንዲሁም ውጤትን ይፋ ከማድረግ ጋር ተያይዞ ስልጠና እንዲወስዱ ለማድረግ ዝግጅት ተጠናቋል ብለዋል ኃላፊዋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባ ስናልፍ የምናገኘው ወደ ሲዳማ ክልል ይሆናል። በደቡብ ክልል ሲያገለግሉ የቆዩ የሲዳማ ብሔር ተወላጆች ወደ አዲሱ የሲዳማ ክልል ተቀይረን ለመስራት ፈልገን መገለል ደረሰብን ሲሉ ገለጹ። ይህ ቅሬታ ያላቸው የመንግስት ሰራተኞች ቁጥራቸው ወደ 800 እንደሚደርስ የተገመተ ሲሆን ኮሚቴ አቋቁመው እየተንቀሳቀሱ መሆኑንም ገልጸዋል። የዚህ ኮሚቴ አስተባባሪዎች ክልል ለመመስረት እንደ መስፈርት የተቆጠረው የብሔሩ የተማረ የሰው ኃይል ከግምት አልገባም ሲሉም ቅሬታ አሰምተዋል። የሲዳማ ክልል የሰው ኃይል አገልግሎትና የሰው ሀብት ልማት ቢሮ በበኩሉ ሰራተኞችን የምቀጥረው ወይም የምወስደው ብቃቱንና የትምህርት ደረጃውን እንጂ ብሔሩን መሰረት አድርጌ አይደለም ሲል ምላሽ ሰጥቷል። የሰራተኞች ምደባና ቅጥር በትውውቅና በዝምድና ነው የተባለውም መሰረት የሌለው
አሉባልታ ነው ሲል አጣጥሎታል። በሐዋሳ ዩኒቨርሲቲ የህግ መምህሩ አቶ ፍላታ ኪጌሶ ማንኛውም ኢትዮጵያዊ በፈለገበት አካባቢ ተዘዋውሮ የመስራት መብት እንዳለው ህገ መንግስት ቢደነግግም በክልሎች የስራ ቋንቋ ስለሚለያይ ምናልባትም እንደ ሁኔታው ቋንቋውን መቻልና አለመቻል ተጽዕኖ ሊያሳድር ይችላል ሲሉ አስተያየታቸውን ሰጥተዋል። ዘገባው የዮናታን ዘብዲዮስ ነው። ዝርዝሩን ያስደምጠናል።
የኮሚቴው ሰብሳቢ አቶ ለገሰ ማሬዶ ቅሬታው እንዲናቀርብ መነሻ የሆነን የደቡብ ክልል ፈርሶ ሌሎች አዳዲስ ክልሎች ይመሰረታሉ የሚል መላምትና አሁን በደቡብ ክልል የምንሰራ የሲዳማ ብሔር ተወላጅ ሰራተኞች መሄጃ እናጣለን የሚል ስጋት ነው ብሏል። ክልሉ ከደቡብ ክልል ራሱን ችሎ ሲወጣ የንብረትና የተሽከርካሪዎች ክፍል እንደተደረገ ሁሉ የሰው ኃይል ክፍልም መደረግ ነበረበትም ብሏል።
ሲዳማ ተወላጅ የሆነ ሲዳማ ወረዳ ረግጦ ዞን ረግጦ ክልል የሄደ ሰው ሌላ አማራጭ የለውም። ወደ ሌላ ክልል ወደ ምዕራብ ኢትዮጵያ መሄድ አይችልም። ማዕከላዊ ዞን ክልል ሆኖ ሲደራጅ መሄድ አይችልም። ወይንም ወደ ወላይታ ወይም ወደ ገሞ ውፋ መሄድ አይችልም። መሄድ የሚኖር የሚችለው ሲዳማ ውስጥ ብቻ ነው። ስለዚህ ይህንን ያገለለ ነው አሰራሩ። ለዚህ ደግሞ ባለመብት ነን እኛ። ቁጥር አንድ አመራሩ እንደተወሰደ፣ ተሽከርካሪ እንደተወሰደ፣ ገንዘብ እንደተወሰደ ለንብረትና ለገንዘብ ሳይሆን ቅድሚያ አዲሱን ክልል መገንባት የሚችለው የተማረ ሰው ኃይል ነው። ይህ ባለሙያ ተገፍቷል የሚል አቋም ይዘን ነው።
ተዛውረን ክልሉን ማደራጀት ሲገባን በሲዳማ ዞን የነበሩ የቀድሞ የዞኑ ሰራተኞች የክልሉ ሰራተኛ ሆኖ መመደባቸውም አስከፍቶናል ሲሉም ተናግሯል። ክልሉ ሲመሰረትም ሰፊ የሰው ኃይል የሚያስተናግድ የዞን መዋቅሮች ሊኖሩት ሲገባ ይህም ከግምት አልገባም ሲሉ የክልሉን አወቃቀር ተችተዋል። የሲዳማ ክልል በሁለቱም ክልል ያሉ ሰራተኞችን አወዳድሮ በቅርቡ ለመቅጠር ማስታወቂያ ማውጣቱን ኮሚቴው ሰምቷል ያሉት አቶ ለገሰ በውድድሩ ሂደት ላይም ግሬታ እንደተፈጠረባቸው አሳውቀዋል። ሌላ የኮሚቴው አባል አቶ አምሳሉ ቦቶንካም በደቡብ ክልል ከኛ ጋር ነበሩ ያሏቸው ሰራተኞች በትውውቅ በጓደኝነትና በዝምድና ተመድበዋል የሚል ወቀሳ አቅርበዋል። ስለሆነም እኛም ያለ ውድድር በያዝነው መደብ ቀጥታ ተዘዋውረን መመደብ አለብንም ብለዋል።
ይህ እዚህ ያለ አካል ደግሞ እድል ያላገኘ ወይ የውድድር እድል ያልተከፈተለት ወይ ዘመድ አዝማድ የሌለው ብለን ነው እኛ ጀጅ ያደረግ። ሁለተኛ ደግሞ ድልድል ሰዓት ደግሞ ድልድል ኮሚቴ ከዚህ ከደቡብ ክልል ውስጥ ያሉ ሰራተኞችም ኮሚቴ ውስጥ መዋቀር አለባቸው ተብሎ እኛ አንስተን እሱም ኮሚቴ ውስጥ አልተቀላቀለም።
የሲዳማ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ ግን በዚህ ሀሳብ አይስማሙም። ቢሮዋቸው አንድን ሰራተኛ የሚቀጥረው የሲዳማ ብሔር ተወላጅ ስለሆነ ሳይሆን አወዳድሮ ብቃቱና ችሎታውን አይቶ ነው ብሏል።
ሀገራችንም በህገ መንግስት ላይ ያስቀመጠችው ነገር አለ። ማንኛውም የመንግስት ሰራተኛ የትም አካባቢ ሰርቶ የመኖር መብት እንዳለው፣ ይህ በምንም ሊገደብ የሚችል አይደለም። ምናልባት በስራ ቋንቋ ካልሆነ በስተቀር ሊቸገር ከቻለ እሱንም ማለት ነው። ስለዚህ እኛ እንደዛ የሚባል መስፈርት አሁንም ቢሆን የለንም እኛ። ምክንያቱም እኛ ነገም የምንፈልገው ብቁ የሆነ ስራውን ሊሰራ የሚችል ተወዳድሮ ሊያሸንፍ የሚችል ማንኛውም ሰራተኛ እንዲገባ ነው። ከዚህ በፊትም ስናወዳደር ከደቡብ ክልል በዛ መልኩ ነው ሰራተኞች የገቡት፣ ብሔር ሳይጠየቅ ከየት ነው የመጣሁ ሳይባል ማለት ነው። ስለዚህ እኛውን የሲዳማ ብሔር ተወላጆች ስለሆንን ሲዳማ ውስጥ ብቻ ነው መስራት ያለብን የሚለው አመለካከት ትክክልም አይደለም። እንዲሁም ደግሞ በደቡብ ብሔር ውስጥ ያሉ ለምሳሌ ሐዋሳ ከተማ ውስጥ ነው የደቡብ ሰራተኛ ሁሉም የሚኖረው። ስለዚህ ይህ ሰራተኛ እኛ በምናወጣው መስፈርት መሰረት የኛ ሰራተኛ ሊሆን ከቻለ ነገ ምንም የሚገድበው ነገር የለም።
ክልሉ ሲመሰረት በዞን ደረጃ ያልነበሩ ነገር ግን በክልል መዋቅር ውስጥ ላሉ ለአዳዲስ ሴክተሮችና ዘርፎች ከደቡብ ክልል ሰራተኞችን መመደባቸውም ተናግሯል።
ለምሳሌ በእኛ ክልል ፕላን ኮሚሽን ያልነበረ መስሪያ ቤት ነው። ዋና ኦዲተር መስሪያ ቤት ያልነበረ መስሪያ ቤት ነው። ጸረ ሙስና እና ብቃት ማረጋገጫ የሚባሉ ሴክተሮች ከዚህ በፊት ዞን ላይ መነሻ ያልነበራቸው ሴክተሮች ነበሩና እነዚህ ላይ በቀጥታ ስራው ከሚያገናኛቸው ሴክተሮች ከተመሳሳይ ከደቡብ ክልል መስሪያ ቤቶች በውድድር አንዳንዱን ደግሞ በውሰት አንዳንዱን ደግሞ ሰራተኛ ያጣንበት ቀጥታ ዳይሬክቶሬቱ የሚመለከተው እዛ በመምራት ላይ ያሉ ልጆችንም እዚያም ተን የማሰራት ስራ ሰርተን ሴክተሩ ስራ እንዲጀምር አድርገናል። ከዛ ውጪ ደግሞ ሁሉም መስሪያ ቤቶች ላይ የፋይናንስ ዘርፍ ተደራጅቷል። ፋይናንስ ዘርፍ ላይ ደግሞ ደቡብ ክልል ላይ ካሉ ከእያንዳንዳቸው መስሪያ ቤቶች ግልጽ የሆነ ማስታወቂያ ወጥቶ ተወዳድረው ወደዚህ እንዲገቡ ነው ያደረግነው። ያንን ስናደርግ መስፈርታችን የነበረው ስራውን መቻሉን ፈተና ተፈትኖ ማለፍ መቻሉ ብቻ ነው የነበረው።
በትውቅና በዝምድና ምደባ ተሰጥቷል የሚለውን ወቀሳ አልተቀበሉትም።
ውድድር ነው ያደረግነው ሲወዳደሩ ደግሞ ይመለከተኛል ያለው ተወዳድሮ ማሸነፍ የቻለው ሁሉ ገብቷል ለዚህ ምንም ሳይጠየቅ ማለት ነው የተለየ ነገር ከዚህ ውጪ ያው በዝምድና በትውቅ የሚባለው ነገር እንኳን ውሸት ነው።
ከመንግስት ሰራተኞች መመሪያና ደንብ ጋር ስለተነሳውም ቅሬታ ወይዘሮ ሀገር ጽዮን ይህንን ብለዋል።
የትኛውም ክልል ቢሆን የትኛውም የስራ መደብ መዋቅርም ቢሆን ከሀገራዊ ስታንዳርድ መውጣት አይችልም ከዛ ሊወጣ የሚችል ከሆነ ህገወጥ ነው ማለት ነው። ያንን ደግሞ ጠንቅቀን እናውቃለን እኛ።
ውድድሩንም በተመለከተ ሁሉም ባለው የትምህርት ዝግጅትና አፈጻጸም መሰረት እኩል ከሌሎች ጋር ይወዳደራሉ ብለዋል። በአዋሳ ዩኒቨርሲቲ የህግ መምህሩ አቶ ፍላታ ግግሶ ማንኛውም ኢትዮጵያዊ ዘፈለገበት አካባቢ ተዛውሮ የመስራት ህገ መንግስታዊ መብት እንዳለው ተናግሯል።
ስለ ክልሎች አመሰራረት፣ ስለ ውጤቱ፣ ስለ ሌሎች የሚያወራ በፕሪሳይስሊ የሚያስቀምጥ ህግ የለንም። ስለዚህ ወደ ህገ መንግስቱ መሄድ ግዴታ ነው የሚሆነው እና አንድ ክልል በህገ መንግስት መሰረት ለሁለት ተከፍሎ ክልል በሚፈጠርበት ጊዜ የአፈጣጠሩን ውጤቶች በሙሉ ዲል ማድረግ መቻላቸው ማለትም ለምሳሌ የንብረት ክፍፍል ሊሆን ይችላል፣ የአስተዳደር መዋቅሮች እንትን ሊሆን ይችላል እና ሰራተኞችን ጨምሮ እነዚህ አፌክትድ መሆኑ ነገሮች ላይ ክሊር ሆስ ቀድሞ ሊኖር ይገባል። የፌደራል መንግስቱ ህገ መንግስት ዜጎች በሀገሪቱ ክፍል ተዘዋውሮ የመስራት ነጻነት ስለሚሰጣቸው በተለይ የሰራተኛ ክፍፍል በሚያደርጉበት ጊዜ ፍላጎት መሰረት ባደረገ መልኩ መከፋፈል ይኖርባል።
ኢትዮጵያ የሚከተለው ማንነትን መሰረት ያደረገ ፌደራሊዝም በመሆኑም በየክልሎቹ የስራ ቋንቋ ስለሚለያይ ምናልባትም እንደ ሁኔታው ቋንቋውን መቻል ያስፈልግ ይሆናልም ብሏል።
አሁን ሁለት ኢንተረስቶች ይኖራሉ። ሰራተኛው ባለሁበት መስራት ይፈልጋለው የሚል ከሆነና የስራ ቋንቋው የክልሉ የስራ ቋንቋው ሰራተኛው የስራ ቋንቋ ነው የማይችል በመሆንበት ጊዜ ሁለቱን አስታርቆ መሄድ ያስፈልጋል። አዳዲስ ክልሎች ሲመሰረቱ ቋንቋቸውን መወሰን ይችላሉ፣ ካልቸራቸውን እንዴት እንደሚያሳድጉ መወሰን ይችላሉ እና የመሳሰሉት ነገሮች ይኖራሉ። ስለዚህ የክልሉን የስራ ቋንቋ ማወቅ በክልሉ መንግስት ለመስራት እንደ ቅድመ ሁኔታ ሊቀመጥ ይችላል ማለት ነው። ይህም ሲሆን ቀጥተኛ የሆነ የህዝብ አገልግሎት ከህዝብ ጋር ፊት ለፊት የሚገናኙ የአገልግሎት አይነቶች በመሆኑበት ጊዜ የአካባቢውን ቋንቋ ማወቅ የክልሉን ቋንቋ ማወቅ ግዴታ መሆንባቸው የስራ ዘርፎች ሊኖሩ ይችላሉ። እዛ ውጭ ግን ኤክስፐርቲዝ ብቻ የሚጠይቁ ስራዎች በመሆኑበት ጊዜ ሰራተኛው ምርጫ ተሰጥቶት እዚሁ ባለበት መቀጠል እፈልጋለሁ ወይም ወደ ተመሰረተው ክልል ሄጄ መስራት እፈልጋለሁ የሚለው ለሰራተኛው የሚተው ዲስክሪሽን መሆን ነው ያለበት።
የሲዳማ ክልል ከደቡብ ክልል ሲነጠል የሰራተኞች ጉዳይም አብሮ መጠን ነበረበትም ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን። አድማጮች አሁን ደግሞ ከደቡብ ወደ አማራ ክልል እንውሰዳችሁ። ከዛሬ ጀምሮ የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን ሕግ በማይተገብሩ አካላት ሕጋዊ እርምጃ እንደሚወስድ የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታወቀ። ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል ባህር ዳር ከተማ የጎዳና ላይ ግንዛቤ ማስጨበጫ መድረክም ተዘጋጅቷል። በመድረኩ ላይ አንድ ከቫይረሱ ያገገሙ ግለሰብ የጥንቃቄ መተግበሪያዎችን ባለመፈጸማቸው ከባድ የጤና ቀውስ ውስጥ መውጣታቸውን በመግለጽ ተሞክሯቸውን ለታዳሚዎች አካፍለዋል። አስቴር ምስጋናው ዝርዝሩን ይዛለች።
መመሪያ 30/2013 መተግበርንና የተፋዘዘውን ኮቪድ-19 ወረርሽኝን መከላከልና መቆጣጠር የሚያስችል ስራ በተለየ ሁኔታ ለመስራት መታቀዱን ነው ዛሬ የተገለጸው። በተለይ የመህጎችን ማለትም ማስክ ማድረግ፣ መራራቅ፣ መታጠብና መከተብን በጥብቅ ተግባራዊ እንደሚሆኑና ይህንን በማይተገብሩ ላይ ህጋዊ እርምጃ መውሰድ እንደሚጀምር የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታውቋል። ዛሬ በባህር ዳር ከተማ ጎዳና ላይ ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ላይ ከጥንቃቄ ጉድለት በኮቪድ ተይዘው የነበሩና ኋላ የሚያገገሙ በባህር ዳር ዩኒቨርሲቲ የሶስተኛ ዲግሪ ተማሪ የሆኑት ዳንኤል መኮንን የበሽታውን አስከፊነትም ለታዳሚው አሰምተዋል።
ታመው ከተሻላቸው ሰዎች መካከል አንዱ ነኝ። ኮቪድ-19 ሊይዘን የሚችለው የኮቪድ-19 ያሰመራቸውን ቀይ መስመር ካለፍን ነው። እጃችንን መታጠብ አለብን፣ ማስክ መጠቀም አለብን፣ እርቀታችንንም መጠቀም አለብን። ስለዚህ እኔን ያዘኙ በእርግጠኝነት እነዚህን ህጎች እጥሻለሁ ማለት ነው። ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ላበት እየዘፈቀ ያን ተከትሎ የሚነሳ ማርገብገብ አለ። ልቤው ልክ እስኪል ድረስ ምርመራ ሲያደርጉልኝ ያው ፖዚቲቭ ነኝ አሉኝ። አጠቃላይ ግን በሐኪሞች ትዕዛዝ ብቻ የታዘዘልኝ መድኃኒት ብቻ ተወስድ ስለነበረ እንደተሻለኝ ለማገገም ብዙ አልወሰደብኝም።
የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አባል የሆኑ የሰላምና ደህንነት ምክትል ቢሮ ኃላፊ አቶ ገደቤ ኃይሉ የጸጥታ መዋቅሩ ሕግን ከማስከበር አኳያ ለሚያደርገው እንቅስቃሴ ህብረተሰቡ ተባባሪ እንዲሆንም ጥሪ አቅርበዋል።
ከዚህ በኋላ ኮቪድ-19ን ለመከላከል የተቀመጡ ሕጎች መተግበራቸውን እያረጋገጥ መንቀሳቀስ አለብን። በዚህ ረገድ ምንም አይነት መዘናጋት መኖር የለበትም። ከዚህ ጋር በተያያዘ መንገድ ለሕዝቡና ለወጣቱ ማሳለፍ እንፈልገው የጸጥታ መዋቅሩ ብቻውን ህጉን በማስከበር ተግባራዊ ሊሆን አይችልም።
Now, VOA Africa's special coverage of the historical NBA Basketball African League Championship Games in Rwanda. Sporty greetings to all our Voice of America listeners. This is Prince Nesta broadcasting from Washington. Welcome to VOA Africa's special coverage of the Basketball African League taking place in Rwanda. The home team gave the local fans plenty to cheer about on Wednesday. The Patriots of Rwanda staged a comeback to clinch the first quarter-final spot in the inaugural Basketball African League after defeating Madagascar's GNBC 78-72 at the Kigali Arena. Former NBA G League player Brandon Costner led the Kigali-based side with 16 points and 8 rebounds. Didon Dizendre Saba added 13 points, while GNBC's Kiadi Razanamahenina tallied a game-high 21 points. American rap music star Jermaine Cole, known by the stage name J. Cole, didn't score in the second game of his professional basketball career. However, he did manage one steal, one rebound, and a block. The 36-year-old multi-platinum artist and the Patriots will wrap up their final game of the group stage against Monastir of Tunisia on Saturday. Speaking during yesterday's post-game show, the VOA duo of Jackson Vunganyi and Sheikh Theore had interesting takes on the match. Jackson is the host of our Upfront radio program, while Sheikh, a former professional basketball player from Mali, works for the VOA's French to Africa service. Let's listen in now.
I think Patriots had a tremendous, a fantastic comeback as everybody was expecting, because they haven't said the first and the last word. When you look at this GNBC Madagascar team, they really started the game by a big punch. And I was talking to my colleague earlier that the game of basketball is 85% mental. Because little things matters a lot. Little things are boxed out when you go for rebound and second chance play, you know, high energy. That's a talent itself. Playing tough on the basketball is a talent itself. As we saw that with the Madagascar team from the first quarter all the way through to the third quarter, I think they really was not able to stay consistent toward the end of the third quarter, toward the fourth quarter. It's a fourth game. It's a fourth quarter game, of course. If you start with the same pace, you have to play until the end. The Patriots start the same pace, and they even got more intense toward the end. And when you see that at the fourth quarter, they were playing tough defense against this team to get this a very meaningful victory for them as the organizing country.
Absolutely, absolutely. Jackson, what do you think the Patriots did, as we were talking about it during halftime? What was the changes that they had made in order for them to pull this victory off?
I think they were just able to find rhythm. You know, the first two, in the beginning, you could tell that they just were not in it, you know. I think when they sat down with the coach, as we're talking about, I think that the talk with the coach must have helped, because you could tell when they came in the third and the fourth quarter, they were playing a different game.
And, you know, the big guy made a big difference too. You know, the big guy with a soft touch. That's what
absolutely. Brandon Costner, absolutely. 16 yeah. points.
You know, but, you know, in the beginning when I was watching, when I first turned on the game, I just didn't understand why the Patriots were struggling against this team. You know, it felt like a much better team. The Patriots, you know, felt like a much better team, a much bigger team too. I just did not understand how they were struggling, but they were able finally to find them, you know, to find their rhythm and keep the momentum, and you know, they finally got the win. And this, like Sheikh said, this is very monumental for them as a hosting team. The pressure is on to win this game, and I'm glad, I'm happy for them.
Moving forward, and they know they're going to be facing a tough team, U.S. Monastery of Tunisia. They will have to improve on a couple of things moving forward, especially free throws, which really weren't coming in. And it seemed like, you know, to a great extent, Brandon Costner also came in through with those three-point shots and stuff like that. Moving forward, what do you think maybe they should possibly work on? Because U.S. Monastery is actually a tough, tough team.
I think their passing game, they need to work on their passing game. They have done better this time than they did previously. The first game, they were shooting too much unnecessarily. But this time, they're passing, they're laying up, they're going into the paint. Going forward, if they can sustain the momentum and find that rhythm early on in the game. Because, you know, if you're playing a good team and they have these margins early on you, it's really hard to play catch up, you know. But like with, you know, I could tell that, you know, they were going to catch up with GNBC at some point, and they did, you know, around the 5 minute mark, and, you know, stretched out their lead after that. But if you find a good team, you won't have those opportunities. They'll, you know, they'll shut you down and they'll keep going. So hopefully they can start finding their rhythm, their vibe, their momentum early on into the game and create those leads from the beginning.
Right, right, right. Sheikh, if you're GNBC, after having not the greatest first game, what are the positives that you can take from this game moving forward to the third game that they have?
I think this was a big, big step back. They had the first point, so lost by 47 points, and which really get the high motive to come to this level of mental stage to compete against the best team like that. And everybody really thought, oh, it was a done game, because when you play catch up on a basketball game, it's not easy to win a game, as you all see.
Right.
They focus on eBay a lot, defensively on eBay and other players, but they forgot about Bush, mm-hmm. which is a kid that grew up in America as well, like Bush, like eBay, and he also went to Wichita here, United States, the first Kenyan player to ever play NCAA. And I think moving forward, the Madagascar team need to really play the same pace, but they just need to be consistent from the first quarter to the fourth quarter. Everything was good until the third quarter, but I don't see anything like they did wrong.
Right.
Except for taking bad shots when they would not need it. They're supposed to focus on getting to the bucket more than taking shots at this time of the game, because early on the game, they was making shots. It looks good when you make shots, but when you're not making shots, you give the other team to come back against you. This is what we saw with them in this case. I hope they will learn from it, because the first game they got beat up by 43. This was much less than that, and I hope that will get them even more motivated mentally to go for the third game and trying to get the last word. As I'm going to tell you this, every team that's on this tournament right now, they say if you go to another country looking for money, if you don't get the money, you will get the experiences. So
right.
This is what is going to be an experience, because it's the first time, and you will learn from it, and you will do better with the recruitment, and will do better for the next future. So I would say that the next game, I don't expect any much more or less than Madagascar team, because either what they do, they don't have much chance to make it to the tournament, the playoff games.
That was the VOA duo of Jackson Mvunganyi and Sheikh Theory. Jackson is the host of our Upfront radio program and VOA's Red Carpet Show. And Sheikh, who had a career as a professional basketball player in his native Mali, works for the VOA's French to Africa service, and they're providing insights on the Patriots of Wonders victory against GNBC of Madagascar. And Prince Nesta, and you're listening to special VOA coverage of the Basketball African League in Rwanda. And then the fixture of the day, Ferroviario de Maputo of Mozambique defeated Senegalese side AS Dons 88-74 at the Kigali Arena. Spanish import Alvaro Massa led the Mozambican team with 26 points, 9 rebounds and 4 assists, while AS Dons point guard Mamadou Faye registered 21 points. The third game of the day, pitting Egyptian giants Zamalek and Algeria's GSP, was postponed due to quote-unquote the league's health and safety protocols, end of quote. The Basketball African League didn't reveal any details of the postponement, but announced the game had been rescheduled. On Monday, Zamalek cruised past Ferroviario de Maputo 71-55 in their Group C opener, while AS Dons defeated the Algerian champions GS Petroliers 94-76 in the same group. Earlier on, during his interview with VOA in Johannesburg, South Africa, Basketball African League President Amadou Gallofol talked about the strict health and safety protocols meant to safeguard all the stakeholders involved in the tournament.
That's the primary focus, you know, is really to make sure that we launch the league in a safe environment, both in terms of, you know, security and health of all the stakeholders involved, the players, the coaches, all the team personnel. And the good news is the NBA have conducted, you know, I think 3 bubbles with the end of finishing last season in Orlando and the Disney campus. And then the G League has also finished the season, the G League most recently. So we have all that experience. And also our partner FIBA have organized qualifiers last November and then most recently in February, you know, using an environment that is really very controlled. You know, it's a bubble with consistent testing and making sure that all the measures that the Global Health Organization and national health organizations prescribe. So, you know, I'm confident that we'll be able to play in that safe environment. Ideally, you know, if the conditions permit, we will have limited spectators, but it's all going to depend on where the pandemic is. You know, we are seeing encouraging signs, but at the same time, we're going to have protocol that is going to ensure that we can play this inaugural season, you know, in the safest way possible to safeguard the safety of all the people involved. And if we are able to have fans, even at limited capacity, we will look at that.
And here is the remainder of that incredible report by the king of sports himself, Tereng Tereng Sunny Young.
Amadou said some top NBA coaches and experts have offered advice ahead of the launch of the new league.
One of the way we really maximized on the time that we were waiting to decide when we're going to restart the season after we postponed in March 2020, we conducted this BAL leadership series from mid-June to really mid-October, twice a month, where we've had some of the best minds in our game come and conduct these exchanges with our BAL teams. We've had the likes of Coach Greg Popovich from the San Antonio Spurs, Dwayne Casey, head coach of the Detroit Pistons, Steve Kerr at the Golden State Warriors, and also general managers and team presidents like Masai Ujiri, Donnie Nelson at the Dallas Mavericks, R.C. Buford. So we brought really a vast cast of experts to come and share their experiences, to talk about their ways, how do they establish the culture in their franchises, and I'll just provide advice in building a winning sport and basketball organization. And in terms of players, we are expecting a good number of players from all around the world, because the way we structure the rosters for our team, out of the 12-man rosters, there will be 8 national players and then 4 imports. Among those 4 imports, 2 will come from other African countries and the 2 others will come from anywhere in the world. And we've been getting a lot of inquiries from players who've played all around the world, from the US or different basketball countries in Europe. A lot of American-based players who've had G League experience who are interested in coming to play in the Basketball Africa League.
Basketball Africa League president Amadou Gallo Fall also has not ruled out seeing a women's BAL in the future.
Look, we are committed to growing the sport, you know, really across gender. And I think if you look at all our initiatives at grassroots level, we have, for example, camps and clinics where we have both boys and girls. So in that vein, we have no limit, no restrictions in terms of how far we can go with also building the women's game. Our partner FIBA is also very focused on growing the women's game, and we are right there with them in support. So we have to start someplace, but I have no doubt that, you know, down the line, you know, there will be reason and the impetus to also provide this opportunity for women.
Basketball Africa League president Amadou Gallo Fall says the BAL will be involved in social justice initiatives.
I think this is something that has always been intrinsic in the NBA. Players and coaches and all people involved have always been free to have their opinions and you know, and really participate in the social discourse, you know, to advance communities, to raise issues, to raise awareness. Social responsibility has been at the heart of, you know, really our strategy to, at least in Africa and around the world, expand the NBA's reach. You know, we have been very focused on building communities. Our players have been on the forefront, not just the last 2 years, in terms of, you know, being advocate and being interested in causes that were beyond basketball. So that doesn't stay only in the U.S. You know, a few weeks ago, the NBA Africa and the Basketball Africa League announced our social justice initiative that is going to be focused on really gender equality, fighting gender-based violence in Africa, and promoting girls' education to make sure that young girls have the same opportunities to achieve their dreams as boys. And also another pillar of our social justice initiative is economic inclusion. We are going to promote partnerships with small SMEs from African countries where we do business, where we work to grow our sport, and also beyond. So I think this is nothing new, and we are building on the foundation that started in the U.S., and as we remain part of the NBA family, the Basketball Africa League is part of the NBA families of leagues, like the G League, the WNBA, and 2K. The same values that we have, our players will be free to be involved in causes that is of interest and also in causes that would advance community development.
Basketball Africa League president Amadou Gallo Fall has been talking with the Voice of America this week about the BAL. Amadou says he's looking forward to the games in May.
I am extremely excited. I mean, you know, just look, I mean, it's been a long wait, but it's all worth it because we just didn't sit in our hands. Even though we were not able to tip off in March last year, we really used the time to get involved. When the pandemic hits, you know, we've ran programs to support NGOs that were working to really elevate communities. And, for example, in Senegal, we partnered with Alima. It's an alliance of, medical professionals to help healthcare workers with equipment, and also in other organizations where we contributed in providing needed resources to really get these less fortunate communities to help get them through the difficulties of the pandemic. And, you know, we've stayed engaged with our teams through, for example, the NBA Together platform. We ran something similar with BAL Together just to stay connected with our fans, continue to push young people to stay motivated, even though it was tough to stay home and doing everything online, you know, then we found innovative ways to stay connected and to keep the fans engaged around the game, and also all the social initiatives that were being carried on.
That's Basketball Africa League president Amadou Gallo Fall. And Amadou was speaking with the Voice of America in Johannesburg, South Africa.
Thank you, Sunny. By the way, Sunny is going to be joining us later on today for the halftime and post-game shows. Stay tuned for that. I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. You can find more about the Basketball African League Championship play by checking out the Sunny Side of Sports on Twitter and Facebook. The new Basketball African League is catching the attention of African players who compete abroad and on the continent. Ike Diogo has played professionally in the USA, China and Iran. Iron Mike Monye asked the Nigerian national team captain for his thoughts on the Basketball African League tournament.
Well, I'm very excited about the BAL. It's good to see all the talent that Africa has playing, and it's good to see that it's backed by the NBA. So I'm very excited, and I'm looking forward to a very good showing.
What benefits awaits players, coaches, referees, and Africa from the Basketball Africa League?
I think the benefits of players and coaches is, just more development. I think that's the one thing that's plagued Africa, specifically with basketball, is just development and preparation. So now you're getting to play and coach in these games and referees, you know, getting more experience, and that's what it all comes down to, you know, which will further develop our continent as a whole and just strengthen the game of basketball. I think that when you have a league as powerful that's backed by the NBA like the BAL is, it can do nothing but continue to grow up the game of basketball. You know, for the longest time, I think soccer is still at the top, but I think basketball is gradually getting closer and closer to being neck and neck with soccer, because there's a lot of good African-born and African basketball players that live in the United States and are very talented and are very good players. And, the popularity is starting to grow, and I just think that something like this league can only do nothing but continue to bolster the trajectory that Africa basketball is on.
That's Ike Diogo, the captain of Nigeria's national men's basketball team. And he spoke with Iron Mike Mbonyo on the telephone from Iran. I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. Angolan Giants Petro will resume their BAL Group B campaign on Thursday against AFP of Cameroon, while Mali's AS Police will face the Moroccan club champion AS Sahel. Petro brushed aside Mali's AS Police 84-66 in their first game, with Petro star player John Pedro grabbing 17 points and 17 rebounds to earn him the Player of the Game award. The Angolan team is one of the favorites to win the league within the group. Its top players also represented Angola during 2020's FIBA AfroBasket qualifiers.
VOA Africa has built a successful, effective social media strategy through Facebook, YouTube, Twitter, and other digital platforms. We are responding to our audience on the African continent and in the global diaspora. We believe in the power of connection and interaction to bring you news that is comprehensive, accurate, and objective. We see the changes in technology as an opportunity to engage with our audiences about the issues that affect them. At VOA Africa, we don't just report the news, we help shape the conversation on the continent. VOA, your trusted source for news and information.
I'm Prince Nesta, and you're listening to special VOA Africa coverage of the Basketball African League in Rwanda. VOA is the radio broadcast partner of the new 12-team league, a partnership of the U.S. National Basketball Association, NBA, and the Geneva-based International Basketball Federation, FIBA. Remember, you can also track the Basketball African League tournament in Bambara, French, Kenya, Rwanda, Portuguese, and Wolof on VOA Africa, voanews.com, VOA Twitter and Facebook account. One of our big recent basketball stories was the late great Los Angeles Lakers star Kobe Bryant being inducted posthumously into the Basketball Hall of Fame. Kobe's widow, Vanessa, spoke on his behalf for the Hall of Fame ceremony. VOA's Jim Stevenson reports Vanessa also spoke at Kobe's memorial service last year in Los Angeles, California.
Speaking at times through tears, Vanessa Bryant praised her husband's devotion to their family as she addressed thousands of fans gathered at the Staples Center in Los Angeles.
Kobe was the MVP of Girl Dads, or MVD. He never left the toilet seat up. He always told the girls how beautiful and smart they are. He taught them how to be brave and how to keep pushing forward when things get tough. God knew they couldn't be on this earth without each other.
WNBA star Diana Taurasi spoke of how Kobe Bryant's talent was very evident in his daughter.
The same passion we all recognized in Kobe, obviously Gigi inherited. Her skill was undeniable at an early age. I mean, who has a turnaway fadeaway jumper at 11?
The arena was filled with many of the top NBA players, present and past. Perhaps the best of all time, Michael Jordan, recalled the early days of his interactions with Kobe Bryant.
He used to call me, text me, 11:30, 2:30, 3 o'clock in the morning. At first, it was an aggravation. But then it turned into a certain passion. This kid had passion like you would never know.
That intense passion for basketball inspired the man who himself inspired millions who love the sport.
What Kobe Bryant was to me was the inspiration that someone truly cared about the way I played the game or the way that he wanted to play the game. He wanted to be the best basketball player that he could be. And as I got to know him, I wanted to be the best big brother that I could be.
Michael Jordan could not hold back his tears as he spoke. Known for his practical jokes, Jordan says Kobe Bryant's final joke on him will be a crying meme.
Now he's got me. I told my wife I wasn't going to do this because I didn't want to see that for the next 3 or 4 years. That is what Kobe Bryant does to me.
Kobe Bryant played his entire 20-year NBA career with the Los Angeles Lakers. Now, images of the five-time NBA champion are appearing all over Los Angeles. The murals became a place for fans like Deanna Ortega to gather, grieve, and reminisce.
We're here just to, you know, show love for Kobe Bryant and his daughter Gianna, and just wanted to come to L.A. and just show some love and take a picture of Kobe Bryant's mural right here.
One such mural can be found in the La Brea neighborhood. Created by an L.A.-based street artist, this mural features newspaper articles highlighting Bryant's career accomplishments and some of his iconic and inspiring quotes. The tribute is also unique as it invites fans like Jolin and Jason to make their mark on the artwork by writing messages for their fallen hero.
Because he was also a legend for everyone, not only in the game for basketball, but for everyone in their life. He inspired everyone to push themselves to do their best. So in my opinion, I really think that having murals of Kobe Bryant and Gigi is honestly like something everyone would remember.
He was like an icon, you know, like real good basketball player, you know, like family man. You just see how he is with his kids, and he just always had that positive attitude, and he was just idolized. He was one of my favorite basketball players growing up, him and Michael Jordan.
Another mural in Melrose is outside of Shoe Palace, a popular streetwear store. Visitors are encouraged to plaster post-it notes with messages for the L.A. Lakers star. Ruben Menyane is manager of Shoe Palace.
We started when we heard of the passing. We saw a lot of people started to show up, bring some flowers and some memorabilia, and wanting to put notes. So I took out some notepads, started writing a few, gave my employees and a platform for everybody to want. So we had a bunch of pens, marker, post-it notes so people could leave a mark, remember Kobe, the good moments, the bad moments, what Kobe meant to them.
Mural artist J.C. Rowe says he felt bittersweet as his creation 4 years ago is now more meaningful and important to the community with the basketball legend's passing.
I think it's something special and something unique about the paper being fragile and that the messages on each note is so meaningful. Like, I feel like maybe we all found out that life is both fragile and meaningful.
Kobe Bryant and his daughter were buried in a private ceremony near the family's Southern California home.
And VOA's Jim Stevenson's reports wraps up our May 20th pregame show. Thanks to the National Basketball Association, NBA, the International Basketball Federation, FIBA, and the Voice of America for making this broadcast possible. Special thanks to my halftime and postgame co-host, super producer Mokbilia Baro. And thank you for tuning in. I'm Prince Nesta on VOA Africa's Basketball African League pregame show. That was VOA Africa's special coverage of the historical NBA Basketball African League Championship Games in Rwanda.